ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ጤናይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ዛሬ ቀኑ መስከረም 5 ቀን 2016 ዓመተ ምህረት ሳምንታዊ ዝግጅታችን ጀምረናል። የዛሬው ዝግጅታችን ባለፈው ጊዜ እንደነገርናችሁ አዲስ ስቱዲዮ ነው ያለነው። 860 AM በሆነው ስቴሽን የምንገኘው ከዛ ነው የምናስተላልፍላችሁ። የስልክ ቁጥራችን 404-355-8699 ነው። 404-355-8699 መደወልና ሐሳባችሁን መስጠት ትችላላችሁ። በተለይ የመጀመሪያ ቀናችን እንደመሆኑ መጠን ብዙ ነገሮች ላታውቁ ትችላላችሁ። ላልሰማችሁ የምታዳምጡን ላልሰሙ አስበት ገልጹልን፣ እንጠይቅ፣ እንድትሰጡልን፣ እንድታደርሱልን ጥያቄያችን ጥሪያችን እናደርጋለን። ትንሽ መደነጋገጥ አለ፣ ምክንያቱ ከዛ ከለመድኩበት ስቱዲዮ አዲስ አነስተኛ ሆና ግን ቀልበጭ ያለች ነገረች እና ትንሽ ችግር እንኳን ሳይሆን እስከሚለመድ ትንሽ ይፈጃል፣ ጊዜ ይፈጃል ማለት ነው። ለማንኛቸውም እንኳን ለአዲሱ ዓመት በደህና ደረሳችሁ እንላለን። አሸናፊ እንኳን ለአዲሱ ዓመት በደህና ደረሰ ይሰማሃል? ድምፅን ከፍ አድርገው ትንሽ።
እንኳን አብሮ አደረ።
እሺ፣ እንግዲህ ቆይ ወደ አንተ ከመሄዴ በፊት እዚህ አንድ ማስታወቂያ ያለብኝ ነገር አለና እሱን ላድርግና መለሳለሁ ወደ አንተ። አንድ ጊዜ ታገሰኝ። ዜና እረፍት። በአትላንታ ከ30 ዓመት በላይ ነዋሪ የነበሩት ሻምበል መሰለ መኩሪያ ባጋጠማቸው ድንገተኛ ህመም ምክንያት በተወለዱ በ96 ዓመታቸው ከዚህ ዓለም በሞት ተለይተዋል። ሻምበል መሰለ መኩሪያ በኖቬምበር 11 1927 ዓ ም ተወልደዱ ያንደኛና ሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ በክብር ዘበኛ ሰራዊት ተቀጥረው አገልግሏል። ቻምበል መሰለ መኩሪያ በክብር ዘበኛ ሰራዊት ውስጥ በወቅቱ በስዊድሾች ይሰጥ በነበረው ወታደራዊ ስልጠና የሁለተኛ ካዴት ምሩቅ ነበሩ። ቻምበል መሰለ ከወይዘሮ ሽታይ ጋራ ትዳር በመመስረት አራት ልጆችን አፍርቷል። ቻምበል መሰለ ትሁትና ሰው አክባሪ ለሁሉም እንደ አባትና እንደ ወንድም ሰዎችን የሚያዩ ነበሩ። ቻምበል መሰለ መኩሪያ ባለፈው ማክሰኞ ሴፕቴምበር 12 ቀን 2023 ዓ.ም በደረሰባቸው ድንገተኛ ህመም ከዚህ ዓለም በተወለዱ በ96 ዓመታቸው ከዚህ ዓለም በሞት ተለይተዋል። የቻምበል መሰለ መኩሪያ ፍትሐተ ጸሎት ማክሰኞ ሴፕቴምበር 19 2023 ከጠዋቱ 10 ኤኤም በአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን 4575 ስቶን ጌት ኢንዱስትሪያል ቡልቫርድ ስቶን ማውንቴን ከተካሄደ በኋላ የቀብር ስነ ስርዓታቸው ክሮዌል ብራዘርስ ሴሜተሪ 5051 ፒስትሪ ኢንዱስትሪያል ቡልቫርድ ፒስትሪ ኮርነር ይካሄዳል። የኢትዮጵያን ድምጽ የሬዲዮ አገልግሎት የቶ የቻምበል መለስ መሰለ መኩሪያን ከዚህ ዓለም ሞት መለየት ምክንያት በማድረግ ሀዘኑን ለቤተሰቦቹ መጽናናትን ይለምናል። እኔ የራሴን እይታ ለማለት ቻምበል መሰለን ለብዙ ዓመት አቃቻለሁ ብቻ ሳይሆን ቤተሰባዊ ግንኙነት ስላለኝ በጣም ረጋ ያሉ ዝምተኛም ሳይሆኑ ግን አስተዋይ ቀስ ብለው የሚናገሩ የሚመክሩም ነበሩና ለኔም እንደ አባቴ ማያቸው ነበሩ። ለቤተሰብም በጣም ትልቅ ኩራቴ ነበሩ። ሁሉንም እንደ ልጆቻቸው አድርገው እንደ ታላቅ ወንድሞቻቸው እህቶቻቸው አድርገው የሚይዙ ነበሩና በዚህ አጋጣሚ የራሴንም የግሌንም እይታ ነው የምገልጽላችሁ። ቻምበል መሰለ በደረሰባቸው ህመም ባለፈው ማክሰኞ ነው ከዚህ ዓለም በሞት የተለዩት። ነፍስ ይማር እንላለን። አድማጮች ተመልሰናል። እንግዲህ እንደን ጊዜ የሚያቆት ሰው ሲለይ ይራባብሻል። በተሳዋይ ግንኙነትም ስለነበረ ይለኔ በገልዴም በጣም ማቃቸው ማከብራቸው ሰው ነበሩ። ለትልቅ ወንድም ትልቅ አባት ነው ያጣነው ለሁላችንም። ለማንኛቸውም ለቤተሰቦቹ መጽናናት እንመኛለን።
ሄሎ
ሰማህ? ለሁን
አሁን ተሰማኝ።
እሺ አይ እኔ እንትን አንድ ማስታወቂያ ነበር ማድረስ የነበረብኝ ነበር። እንግዲህ አዲስ አመት ካለፈን ዛሬ አምስተኛ ቀናችን ነው። እንደተለመደው ስብሰባም ይሁን ግምገማ ወይንም ደግሞ ማስፈራሪያ የሆነ የብልጽግና ውይይቶች ተካሂደዋል። ከሰሞኑ የደረሰ ነገር ካለ ምን ተባለ? አጥር ባለ መልኩ ምን ተባለ የሚለውን ነገር እንድናርግ ነው ወደዚህ እንገባለን።
ገና ለ11 ቀን የሚቆይ ነው።
አዎ
አትላንት ወዲያ መሰለኝ ይገኛል።
አዎ ሶስተኛ ቀን ነው።
እንግዲህ በፊት ኢህአዴግ ያለ አራት ቦታ የነበረውን አንዱ ህወሓት ወጥቶ ሶስቱን አንድ ፓርቲ በማድረግ ለዛም በማጥፋት አጥፍቶ ይተቀላቀሉ ማለት ያስቸግራል። አጥፍቶ የተፈጠረ ፓርቲ ነው። እንደ አዲስ
የተወቀረ ነው።
የህግ ስርዓቱን ተከትሎ እንደ አዲስ ፓርቲ አልተመዘገበም እንጂ በትኗቸው በጠቅላይ ሚኒስትሩ በእሳቸው የተመሰረተ አዲስ ፓርቲ ነው። ምስግና ምንም ከድሮው ጋር ምንም የለውም። የሽነትም የምንም ነገር የለውም። እንግዲህ ሲታይ አንድ ሆኗል። በፊት የአራት ፓርቲዎች ግንባር ነበር፣ አሁን አንድ ሆኗል ተብሏል። ግን የአራት ፓርቲዎቹ ግንባር የበለጠ ውስጣዊ አንድነት ነበረው። ከዚህ ነው አራት የተለያየ በተለያየ ቦታ ተወያይተው ውሳኔ ያሳልፈው መጥተው በጋራ ተወያይተው ደግሞ የጋራ ጉዳያቸውን የሚወስኑ ናቸው። ግን የበለጠ አንድነት ነበራቸው። የአሁኑ አንድነት የለውም። አንድ ፓርቲ ነው ግን አንድነት የለውም። አሁን እንግዲህ ዋነኛ አጀንዳቸው ውስጣዊ አንድነታችንን ማጠናከር የሚል ነው። ግን እንደየ ነው እንግዲህ ከተመሰረተ 3 ሊሞላው ነው።
3ኛ አመቱ። አዎ
ሲጀመር መጀመሪያ አብሯቸው የነበሩት ጥለው ይወጡ አሉ። ዋናዎቹ አውራ የነበሩት የላውጦ የሚባለው ለማ መገርሳ፣ በኋላ ደግሞ ብልጽግና ከተመሰረተ በኋላ ከመሰረቱ ስንትና የመጀመሪያዎቹ ስራ አስፈጻሚ ውስጥም ጭምር የነበሩት እነገዱ አሁን ብልጽግና አይደሉም። አባል ናቸው። ከአባልነት አልተሰረዙም፣ ግን ብልጽግና ናቸው ለማለት ያስቸግራል። የታሰሩም አሉ። ዮሐንስ ቧ ያለው ደግሞ እስር ቤት ናቸው። የአማራ ብልጽግና የሚባሉና የኦሮሞ ብልጽግና ይሏቸዋል። እንደሱ የሚባል ነገር የለውም ፓርቲው። ግን እኛ የአማራ ብልጽግና፣ የኦሮሞ ብልጽግና ይላሉ። እነዚህ ፓርቲዎች አንድ ፓርቲ ሳይሆኑ ፈጽሞ የተለያዩ የማይተዋወቁ ፓርቲዎች ነው የሚመስሉት። ግን የአማራ ብልጽግና ሰዎች ሲያወሩና የኦሮሞ ብልጽግና ሰዎች ሲያወሩ ምናልባት ሁለት የተለያዩ ተቃዋሚ ፓርቲዎች ሲሆኑ የሚሆኑትን አይነት ነው የሚሆነው። ያም ሆነ እንግዲህ ውስጣዊ አንድነታችንን ለማጠናከር ብለው የአዳማ ላይ አንድም ሳይቀሩ ከከፍተኛ አመራር ከመንግስት ባለስልጣናትም ከሚኒስትር ጀምሮ እስከ ታች እስከ ዳይሬክተሮች ድረስ ጋዜጠኞችም ጭምር ተሰብስበዋል። እንግዲህ ዝርዝር ነገር በፓርቲው አልወጣም። ዝም ብሎ እየሾለኩ የሚወጡ ነገሮችን ነው የምንሰማው። ያው ትልቁ አጀንዳቸው አሳሳቢ የሆነው የአማራ ክልል ያለው ግጭት ነው። የኦሮሚያውም የሸኔም እነሱ ሸኔ የሚሉት የኦሮሞ ነጻነት ሰራዊት ጉዳይ የሚያሳስባቸዋል እና ሁለቱን ማጥፋት አለብን የሚል ግምገማ ነው ያላቸው። እስካሁን እንደደረሰ መረጃ ሰላማዊ አማራጭ የሚለውን ነገር ከግምት አላስገቡም። መጥፋት አለባቸው የሚል አቋም ነው የተያዘው። እንዴት ይጥፋ የሚለው ላይ ያው በወታደራዊ ኃይል ነው። ስለዚህ የተመናመነ ወታደራዊ ኃይላቸውን ማጠናከር ላይ ነው እንግዲህ በጠቅላይ ሚኒስትሩ የቀረበላቸው ሀሳብ ይሄ ነው። እዚሁ ላይ ነው የተወያዩት እና ግጭቱ ከቀጠለ ስጋቶች አሉን ብለዋል። በተለይ ያውቁታል፣ ሜትሮፖሊታኑ ከተሜ አካባቢ ያለው ከተሜዎች ናቸው ብዙ ጊዜ የፖለቲካ ተቃውሞ መነሻዎች እና አዲስ አበባን ጨምሮ ከተማዎች ውስጥ ተቀባይነት ስለሌለን ግጭቱ ከቀጠለ በከተማ ውስጥ ታላቅ ህዝባዊ ተቃውሞ ሊፈጠርብን ይችላል ብለዋል። አርሶ አደሩን ከእነሱ ጋር እንደሆነ አድርገው ነው የወሰዱት፣ ግን የተሳሳተ ግምገማ ይመስለኛል። አርሶ አደሩም ከእነሱ ጋር አይደለም። አርሶ አደሩ ማዳበሪያ ከልክለው ኦሮሚያ ውስጥ ደግሞ የአማራ ውስጥ ማዳበሪያን ይከለከሉ፣ ኦሮሚያ ውስጥ ደግሞ እሱ ያዋጣኛል ብሎ የዘራውን ሰብል አጥፋና መንግስት ለየወረዳው የሰጠው ኮታ እንዲሟላ ስንዴ ዝራ ብለው እያስገደዱ እያስጨነቁት፣ ከዛ በኋላ ይሁን ብሎ ስንዴ ጥሩ የወጣበትን ቦታ ስንዴ ሲያመርት ደግሞ ገበያ ላይ ወስዶ 5,000-6,000 ሊሸጥ የሚችለውን በ3,000 ብር ሽጥ እያሉ እንደዚህ ኮርነር አድርገው ይዘውት ኢህአዴግ እኮ አርሶ አደሩ ላይ ሲመካ የነበረው አርሶ አደሩ በጣም ሲጠቅም ስለነበረ ነው። እና አርሶ አደሩ ይደግፈናል የሚለው የተሳሳተ ግምገማ ነው። ለማንኛውም ግን ትልቁ ነገር እስካሁን የሰማነው እንግዲህ መጠራረግ አለብን ሸኔና የሚል ነገር ይዘዋል። እንግዲህ ቀጣይ ብዙ ነገሮች ነው ሊኖሩ የሚችሉት። ያው የእነሱ ሹምሽር እንግዲህ ምን ለውጥ እንደሚያመጣ አላውቅም። የዚህ አይነት ነገሮችን ይጠበቃሉ ተብሏል። ዝም ብሎ እየተበጣጠሱ የሚወጡ ነገሮች ስለሆኑ ከዚህ በላይ ማለት አልችልም።
እስቲ እንጠብቀው።
ጠቅላይ ሚኒስትሩ መጥተው የአምልኮ ስብከት የሚመስለውን ነገር ይሰብኳቸውና በሱ ነው የሚለያዩት። እንግዲህ ያ ውሉ የማይታወቅ ስብከት እስኪመጣ ድረስ የዛሬ 8 ቀን ምናምን ገደማ እንጠብቃለን።
አይ ጥሩ ነው እንግዲህ፣ አው ከዛ በላይ ማለት አንችልም። እንግዲህ ይሄን ሁሉ ይዘህ ግን ይሄ ብልጭ ድርግም የሚል በአማራ ክልል ችግሮች ተኩሱ ጦርነት ከተጦርነት ለኔ ጦርነት የሚጀምረው የአማራ ክልል ያለው ከመንግስት ጋር ያለው ጦርነት ከተጀመረ እንግዲህ አሁን ብልጭ ድርግም ብሎ 6 ወር ሞላው። ግን
ድምጽህ ቀራቃለብኝ።
አዎ እንትን አሁንስ አሁንም እንደዛ ነው።
አሁን ይሰማል።
እሺ አዎ ቆይ እንጣጋለባል። ምክንያቱም እንደዛኛው መዝናናት አይቻልበትም እቺ ቦታ እና ከስድስት ወር በኋላ አሁን ነገሮች ተፋፍመው በበዓሉ ሰሞን ደግሞ ትንሽ ጋብ ያለ ነገር ነበረው። አሁን ከአዲስ ዓመት ጋር ተያይዞ ደግሞ ውጊያው እንትን ቢያደርግም በሰሜን ወሎ፣ ራያ፣ ቆቦ፣ ደቡብ ጎንደር፣ ደብረ ታቦር እና እስቴ ሰሜን ሸዋ ዞን ምንጃር አካባቢ እንደገና ማገርሸቱ፣ ትላንት ከትላንት ወዲያ ደግሞ በዚህ በደብረ ታቦር አካባቢ ዛሬ እንደውም በላሊበላ በኩል ቦታዎችን አስለቀቁ እና ይዘዋል የሚል አሁን ወደዚህ ስቱዲዮ ከየመጣው የሰማሁታልና እነዚህን ያዝና የአማራ ክልል ትግል ወይም ደግሞ የአማራ ፋኖ የአማራ ሕዝብ ጥያቄዎችን እና ሁኔታዎችን እንዴት አያቸው? እንግዲህ ካለፈው ሳምንት ካወራ ናቸው በኋላ እንጀምር እንቀጥልበትና
እንግዲህ በተደጋጋሚ ያነሳነው ነገር ነው። ብልጽግና ይሄ አሸንፋለሁ እና አሸንፋለሁ ምናምን እያለ እንደሚፎክረው አይደለም። በወታደራዊ ኃይል አሸንፎም ይህን ነገር በወታደራዊ ኃይል የሚያበቃ ነገር አይደለም። ኦፍኮርስ በፋኖ ታጣቂዎች ጥይትና ጠመንጃቸው ከመንግስት ጋር ላይመጣጠን ይችላል። ክላሽንኮቭ ነው የሚይዙት። ምናልባት ቲኬም መትረየሶች ሊኖራቸው ይችላል። ምናልባት እስካሁን አላየውም ላውንቸር ሊኖራቸው ይችል ይሆናል። ከዛ በላይ አልታጠቁም። ድሮኖችን ጭምር ድሮኖች ተጨማሪ ድሮኖች ሁሉ መግዛቱን ሰምተናል። ወደ 3 ድሮኖች እጅም የውጭ ወራሪ የለበትም። የሀገር ውስጥ ግጭቶችን ያው ፋኖ እና ሸኔን መታበታለሁ ብሎ ነው። በርካታ መሳሪያዎች ገዝቷል። ትጥቅ እስከ አፍንጫው ነው ያለው። ግን ይሄ የትጥቅ የበላይነት ስላለ የምታሸንፈው ነገር አይደለም። ምክንያቱም ጦርነቱ ህዝባዊ መልክ ይዟል። የፋኖ ታጣቂዎች በቁጥር ትንሽ ቢሆኑም በጣም ግዙፍ ህዝብ ውስጥ ነው ያሉት። አሁን ኮዝ አለን ብለው ያምናሉ። በዚህ በኩል የሚዋጋው የመከላከያ ሰራዊቱ ኮዝ አልባ ነው። በጣም ተሰላችቷል። የሰው መንደር ውስጥ ሄደህ እንደመጣላት ነው። የሰው ቤት ውስጥ ሄደህ እንደመጣላት ነው። መውጫ መግቢያውን አያውቀውም። ታንክና መድፍም ቢኖርህ ብዙ ልትጠቀምበት የምትችልበት አይደለም። ከተማ ላይ ሰላማዊ ሰዎች ልትመታ ትችል እንደሆን እንጂ በጣም ከቦታ ቦታ በፍጥነት የሚንቀሳቀሱ ጥቂት ኃይል ይዘው የሚሄዱ ስለሆኑ በከባድ መሳሪያ የምትገጥማቸው አይደሉም። በከባድ መሳሪያ በዚህ በኩል ስትገጥማቸው በሌላ በኩል ይዋጋል። በዚህ በኩል ብርቱ ኃይል ሲመጣ ያንን ውጊያውን ጭራሽ ይተውታል። ከዛ እዚህ ጋር ብርቱ ኃይል ሲሰበሰብ የተፈጠረበት ሌላ ክፍተት ቦታ ደግሞ ሌላ ግጭት ይፈጠራል። ለምሳሌ አሁን ሰሞኑን እንዳየ ነው ምዕራብ ጎጃም እና ደቡብ ጎንደር ላይ ነበር ከባድ ውጊያዎች ሲደረጉ የነበረው። ከባድ ውጊያ አድርጎ ብዙ መስዋዕትነት ተከፍሎ ጋብ አለ ሲባል በእነዚህ ጊዜዎች ውስጥ በሙሉ ጸጥ ብሎ የነበረው ቆቦ ነው ደግሞ ውጊያ የተነሳው። ከዛ ደግሞ ሰራዊቱን ወደ ቆቦ ሊወስድ ነው እና እንደዚህ አይነት ነገር ስለሆነ በፍጹም በወታደራዊ ኃይል አያሸንፈውም። በሰላማዊ መንገድ ለመፍታት ደግሞ ዝግጁነት የለውም። አንደኛ ፋኖ በወታደራዊ ኃይል እንደማይሸነፍ አውቆ ስለሆነ ያለው እንግዲህ የፖለቲካ ኤሊቶቹን ከጀርባ ያሉት ፖለቲከኞቹን ኦፍኮርስ ብዙ አላምናቸውም። እነሱ ፋኖ እንደማይሸነፍ ስለሚያውቁ ይዘውት የሚመጡት የፖለቲካ አጀንዳ ጥያቄ አብይ በፍጹም ሊቀበለው የማይችለው ስልጣኑን የሚነቀንቅ ወይ የሚገምስ አድርጎ ስለሚወስደው ላይቀበል ይችላል እና መጨረሻው በጣም አስፈሪ ነገር ነው የሚሆነው። ግን ባለፈውም እንዳልኩት ይሄ በዚህ መልኩ መንግስት ሊያሸንፈው የማይችለው የፋኖ ትግል እንትን የለውም ያየ በጣም ይሄ መቼም መንግስት አሁን ስልጣን ላይ ባለው መንግስት ሁሉም ሰው ነው ተስፋ የቆረጠው። የአማራ ጉዳይ ብቻ ሳይሆን የኦሮሞውም የሲዳማውም የሌለው የሌሎቹም ነው የጉራጌውም የወላይታውም የእነዚህም ጉዳይ ነው። ግን ይሄ አማራ ክልል ውስጥ የሚንቀሳቀሰው ኃይል ይሄ የሁሉም የጋራ የሆነውን አዲስ አበባ ላይ የተቀመጠው መንግስት ሊያስወግድ በሚችል መንገድ አላያንስ ወደ ህብረት ወደ መፍጠር አልሄደም። ህብረት ካልፈጠርክ ባለፈውም ሳምንት ብዙ ርቀት መሄድ አይቻልም። አላማቸው የክልሉን መንግስት መገልበጥ ብቻ ቢሆን ማሳካት ይቻላል። አላማቸው ክልሉን መገንጠል ብቻ ቢሆን ሊሳካ ይችላል። ግን በአጠቃላይ ኢትዮጵያ ውስጥ የስርዓት ለውጥ ማምጣት ከሆነ ግን አላንስ መፍጠር አለበት። እዚህ ጋር ምንም ሲሰሩ አለማየት አይደለም ሲያወሩም ጭምር አልሰማውም እና ትንሽ ያሰጋኛል። በወታደራዊ ኃይል አማራ ክልል አይሸነፍም። ግን የፌዴራል መንግስቱን በማስወገድ ረገድ አላያንስ ስለማይፈጥር ብዙ ላይሄድ ይችላል። እርግጥ እዚህ ጥንቻውን አዝለውት ሌላ ቦታ ያሉ እንቅስቃሴዎች አይለው ወይም በፍጹም ማስተዳደር አቅቶት በቀላሉ ዝም ብሎ ሊናድ ይችል ይሆናል። ይህም ቢሆን ግን አላያንስ ተፈጥሮ በህብረት እንዴት አድርገን ወደ ቀጣይ መንግስት እንሸጋግር የሚል ነገር ተይዞ ስላልሆነ የሚኬደው አገሪቷ ላይ ስለሆነ የሚደረመሰው ሊሆን የሚችለው ነገር ትንሽ የሚያስፈራም ሊሆን ይችላል። እዛ ድረስ አርቆ ማሰብ ያስፈልጋል። እና በዚህ መንገድ ነው ማየው እንግዲህ አማራ ክልል
እዛው ላይ የአማራ ክልል እንግዲህ አሁን የዛሬ 6 ወር 8 ወር በተለያየ መልኩ ሲነገር የነበረው ሽፍቶች ናቸው፣ ተራ ሚሊሻ ናቸው የማይሰራው እየተባለ ይባል ነበር። ግን እነዚህ ሰዎች በ6 ወር ጊዜ ውስጥ ብዙ ነገሮችን ያካበቱ ይመስለኛል። እንደዚህ ብዬ ስመለከቱ አንደኛ የክልሉ መንግስት እንዳይኖር አድርገው አፍርሰውታል። ፈርሷል፣ በቃ ፈርሶ አዲስ እንደገና እየተጀመረ ነው ያለው። ያ ካደረጉ እንትን ነው። ከዛ አልፎ ቦታዎችን መቆጣጠርና በ2 ሳምንት በ3 ሳምንት ወታደራዊ ድሎችን ከሞላ ጎደል መስገብ ሲጀምሩ የአሜሪካን መንግስትም ሌሎችም መንግስትን ከአማራ ክልል ከፋኖ ጋር መደራደር መጀመር አለብህ ወደሚል መጥቷል። ይሄ ትልቅ እንትን ነው፣ ኃይል ትልቅ ምርታ ነው እንግዲህ። እና ያን አሁን ይሄን ያመጣሁ ለምንድን ነው? ይሄንን ማድረግ የቻሉ ሰዎች ከሌሎች ብሔር ብሔረሰቦች ወይም ደግሞ ተቀናቃኞች ሊሆኑ ይችላሉ ከሚሏቸው ሰዎች ጋር የዲፕሎማቲክ ግንኙነት ተጀምሮ እሱን ማድረግ ቢጀምሩ ለገባቸው አማራ መነሻችን ኢትዮጵያ መድረሻችን ለሚለው ነገር ከነዛ ጋር ቁጭ ብሎ መደራደርና መነጋገር ቢችሉ የመንግስት ድሮን እና ከባድ መሳሪያዎች ጀቶች ምናምኖች ያድነዋል የሚል ግምት የለኝም እኔ። እና ወደዛ ሊሄዱ ይችላሉ። በእንደዚህ አይነት ነገር ከቀጠሉ ምናልባት ይሄን ነገር የሚያደርጉ ይመስላል። አንተ ተደጋግመህ የምትናገረው ነገር ቢኖር ምንድን ነው? ከሌሎች ጋር መሰባሰብ አለባቸው ነው። እንግዲህ ይህን ያህል ጎልተው መውጣት ከቻሉ አሁን ትላንትናም እንደዚህ ይሄን አይነት ጥያቄ ነው እየተጠየቀ ያለው። ሌሎቹም እንደዚህ እየጠየቁ ነው ያሉት። መደራደር ከመደራደር ውጭ ምንም አማራጭ እንደሌለው ለመንግስት እየተነገረ ነው። ግን አሁን ከአመት በዓሉን ጨርሶ ግን ሰሞኑን አሁን ቅድም እንዳልከው በተገዙት ድሮኖቹም ሆነ ከባድ መሳሪያዎች እነዚህን ሰዎች መንግስት ስልጣኑን የሚነካበት ከሆነ ጊዜ ድረስ ምንም ነገር ያደርጋልና ከተማ ውስጥም ወይም ደግሞ ከተማ ውስጥ ብቻ ሳይሆን ከተማ ውስጥ ያሉትን ሰዎች እንደሚገለው ያህል እነሱም በገጠር ባሉበት ቦታ ሄዶ በድሮን በምናል ሊጎዳቸው ይችላል የሚል ግምት አለ። አንድ እሱ ግምት ነው። እና እነዚህንስ እንደው ዝም ብለህ ስትመለከተው የቱን ያህል ሊሄድ ይችላል? ከሄደስ ደግሞ አሸናፊ የሚባለውን ነገር እንትናግነ በተገዶ ወደ ጠረጴዛ መውረድ። ምክንያቱም ጠቅላይ ሚኒስትሩ ሌሎችም ሲናገሩ እንደው ሰሞኑ ስብሰማቸው ትላንትና ነው ከትላንት ወዲያ እንደውም አንድ ቦታ ተሰማ፣ በጣም እንደው ያላቸው ንቀት አይደለም፣ ወታደሩን ከግራ ከቀኝ እያራወጠበት ያለውን እንትን ልክ በቃ ያ ዳንኤል ክብረትማ ይሄ በአሽሙር በምናምን የሚናገራቸው ነገር ስመለከተው እርግጥም ጤነኛ ነው ወይ የሚለውን ትላለ። የእሱን ግን በአጠቃላዩ ግን የእሱም ንግግር ሆነ ሌሎች ንግግሮች ጠቅላይ ሚኒስትሩ ያላሉትን አይናገሩም እነዚህ ሰዎች። የእሳቸውን መልእክት ነው የሚያስተላልፉት እና ከዙ ስትመለከተው እንዴት ነው የምትጠቀልለው ማለት ነው? የአማራውን ክልል
ዳንኤል ክብረት እንደንትን አልቆጥረውም። አሁን እንኳን የለውም። አንተ አዲስ አበባ እያለ ታውቃቸው ይሆናል። መንደር ውስጥ ሴቶች ሲጣሉ፣ አንዳንድ ኃይለኛ ሴቶች አሉ፣ ወገባቸውን ይዘው አንገታቸውን ይዘው ርግርግ ጋር ነው ሰው የሚሳደቡ። ዳንኤል ክብረት ማለት እንደርሱ ነው። በቃ ሂድ ጃስ ይሉታል። ወገቡን ይዞ አንገቱን እየነቀነቀ መሳደብ ነው። ድሮ ህወሓትን እና ትግራይን ስደብ ይሉታል፣ ወጥቶ ይሳደባል። አማራን ስደብ ይሉታል፣ ወጥቶ ይሳደባል። እሱ ከጀርባው ሰብስታንስ ያለው ሀሳብም ያለው ሰው መሆኑን ይጠራጠራሉ። የለውም ዝም ብሎ ወገቡን ይዞ እንደሚሳደብ ሰው ነው እሱ። ሌላ አሚና ነው የሚባለው፣ አሚና ነው የሚባለው። እንደዚህ አይነት ለፍላፊ ሰዎች እሱ እንትን አርሆ አርሆ ነው የሚባለው፣ አርሆ ነው እሱ። ከስድብ ውጪ ምንም የማያውቅና እንደ ቁም ነገርም የሚቆጠር አይደለም። እንግዲህ ጠቅላይ ሚኒስትሩና ሌሎች ጀሌዎቻቸው ደግሞ ሰሞኑን ከፍተኛ አመራር ያሉት ለሚባሉ መጥተው እያሸነፍን ነው ነው የሚሉት። አሸንፈናል፣ ለፈተናዎችን እያለፍን ነው፣ ለወደፊትም ፈተናዎች ይገጥሙናል፣ እነሱንም እናልፋቸዋለን እያሉ ይፎክሩብናል። የሚገርመው አንዱንም ፈተና አላለፉም፣ አንደኛውን ፈተና አላለፉም። ምናልባት እነሱ ስልጣን ላይ ቆይተው ሊሆን ይችላል ፈተናውን ስላላለፉ። ፈተናው እንደ ሀገር የተገባበት ስለሆነ ህዝቡ ግን የዛን የፈተና ገፈት እየቀመሰ ነው። ህዝብ እያለቀ ነው። ከጠቅላይ ሚኒስትሩ ወደ ስልጣን ከመጡበት ጊዜ ጀምሮ ኦሮሚያ፣ ቤኒሻንጉል ጥቃቅን ነገሮችን ሁሉ ጃዋር ላይ ግድያ ሙከራ ተደረገ፣ አጫሉ ላይ ግድያ ተፈጸመ ከሚባለው መስቀል አደባባይ ምን የሆነ ጥቃቅን ነገሮችን ሁሉ መነሻ እያደረገ ከሚፈጸመው ግድያ ጀምሮ በጦርነት ውስጥ በከባድ መሳሪያ በእስር ከእስር ቤት እየወጡ በመረሸን በአደባባይ ላይ ወጡ በመረሸን በድሮን በማለቅ እልቂት ውስጥ ነው ያለው። በቃ ደም እንደዚህ ኢትዮጵያ ውስጥ ለረጅም ጊዜ ደም የፈሰሰበት ጊዜ የለም
የለም።
አሁንም ከዚህ ውስጥ አልወጣም። ፈተናው እየታ መቼ ያለፉ ፈተናው እንደ ሀገር የተገባበት ነው። ህዝቡ እኮ እየተፈተነ ነው። የኑሮ ውድነቱ በአምስት ዓመት ውስጥ ምናልባት ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ አንድ ዳቦ 2 ብር ከ20 ሳንቲም ነበር የምንገዛው። 12 ብር ነው እሷን ዳቦ የምንገዛው። አሁን ገቢው ግን የህዝቡ በዛ ልክ አልጨመረም። እየተፈተነ ነው። እንደ ሀገር ነው ፈተና ውስጥ የገባ ነው። የትኛውን ፈተና ነው ያሻገሩ? ከቦታ ቦታ መንቀሳቀስ አይችልም ሰው። የስራ እድል የለም፣ ኢንቨስትመንት የለም። ይሄ ሰራን የሚሉት ፓርክ የጥቂት ሰዎች ብር እየከፈሉ ቅዳሜና እሁድ የሚገቡበት ካልሆነ በስተቀር ይሄ ነው የሚባል የተሰራ ፕሮጀክትም የለም። የለም ምንም የኢንቨስትመንት እንቅስቃሴ የለም። ፕሮጀክቶች ሁሉ ታጥፈዋል። ሰው ስራ አጥ ነው የሆነው። አዲስ አበባ ውስጥ ድሮ ትልልቅ ኮንስትራክሽኖች ነበሩ፣ በተለይ የዚህ የጋራ መኖሪያ ቤቶች። አሁን ይሄ ቱሉ ዲምቱ ከጀሞ ጀምሮ የሚይዙት የቀን ሰራተኛ በጣም በርካታ በሺ የሚቆጠር ልክ የስራ ሰዓት እኮ ሲወጣ ምንድን ነው እዚህ አካባቢ የተፈጠረው ነው የምትለው። አንድ ከተማን የሚያክል ህዝብ ነበረ ሲይዙ የነበረው። የለም የሱ አይነት ፕሮጀክት። የመንገድ ፕሮጀክት ግዙፍ አታይም። የተጀመሩ የመንገድ ፕሮጀክቶች 3 ኪሎ ሜትር የማትሞላ መንገድ 4 ዓመት እየተሰራ ነው። ግማሹ ሳያልቅ የሚቆምበት ሁኔታ ነው ያለው። ፈተና ውስጥ ነው። የትኛውን ፈተና ነው የሚሻገሩት? የሚያስፈራው ደግሞ ገና ብዙ ፈተና ይገጥመናል እያሉ በዛ ፈተና የሚገጥመን ከሆነ እንደ ሀገር ስለሆነ ፈተና የሚገጥመው ህዝቡ እነዛ ፈተናዎች ውስጥ ሊዘፈቅ ነው ማለት ነው። እኔ ማለፍ ማለት ምን ማለት እንደሆነ ሁሉ አይገባኝም። ኮርስ እነሱ ወንበራቸው ላይ ተቀምጠዋል፣ በሚያምር መኪና ይፈሳሉ። ያለችዋን የሀገሪቷን ሀብት ወደ ራሳቸው ወስደው አልተቸገሩም ሊሆን ይችላል። ፈተና ማለት ይሄ አይደለም። አገር ነች ፈተና ውስጥ የገባችው እና እየቀለዱ ነው። የሚገርም ህዝብ ላይ እየቀለዱ ነው።
በጣም
የዳንኤል ክብረትን ተው
እሱን ታው
አርሆ ብዬ
እሺ የኦሮሚያ ክልል ማጎሪያ ቤቶች የኢትዮጵያ ሰብአዊ መብት ኮሚሽን ያወጣው ሪፖርት አለ። በኦሮሚያ ክልላዊ መንግስት የሰጠው መልስ አለ። ማይክ ሀመር በኢትዮጵያ ቆይተው አንዳርጋቸው ጽጌን አናግሯል። አንዳርጋቸው ገዱ አንዳርጋቸው እንዴ ምንድን ማድረገው ገዱ አንዳርጋቸውን አናግሯል። ከጌታቸው ረዳ ጋር ተዋይቷል። ሌሎችንም ነው የሚለው እንጂ የተወሰነ
ከአማራም ጋር የሚሉ አሉ፣ እርግጠኛ አይደለሁም ግን
እሱንም ሰምቻለሁ ግን እኔም እርግጠኛ አይደለሁም። ግን ከሁለቱ ጋር ግን እንደተገናኙ ተሰምቷል። የሚገርመው ግን በጣም የሚገርመው ነገር ቅድም ስትናገር ብልጽግና ሲመጡና ማነው ኢህአደግ የመጨረሻው ኢህአደግና በኋላ የለውጥ ኃይል ተብሎ ከመጡት ሰዎች አንደኛው ለማ መገርሳና ገዱ አንዳርጋቸው ናቸውና ገዱ አንዳርጋቸው ማይክ ሀመርን አናግሮ ሲወጡ ጠብቀው ሴኩሪቲዎች አስቆመው መኪናቸውን መንገድ ላይ ጥበቃ አቆይተው ላፕታፓቸውን፣ ወረቀቶቻቸውን፣ የሹፌሩን፣ አብሯቸው የነበሩት ሰው ተሳፋሪዎችንም ስልክ በሙሉ ወስደውባቸዋል። ጭካኔ ከዚህ የበለጠ ወይም ደግሞ አብዮት ልጇን ትበላለች የሚባለው ከዚህ የበለጠ ያለ የለውም። በጣም ምልህ አንዳንድ ጊዜ ያስፈራሃል። እና የማይክ ሀመር እዛ መኖር ፕሬዚዳንቷም ራሳቸውም ድርድር የሚል ጥያቄ አቅርበዋል። አንዳንድ ሰዎች የት ነበሩ እስከዛሬ ድረስ የሚል ጥያቄዎችም አቅርበው ብለሽ ግን በጠቅላል ነው ምን ስትመለከተ አሁን ቅድም ያልከው የኢትዮጵያ ሁኔታ ዝም ብለህ የምትመለከተው አይደለም። እንዲሁ ረጋ ብሎ ያለፉትን 30 ዓመት ከዛ የደርግን እንተው ለጊዜው ያለፈውን 30 ዓመት እናወራ፣ ምክንያቱም አሁን እዛ ላይ ያለው ነው። እና 30 ዓመቱን ስናወራ እኔ ሳውቀው 27 ዓመት በነበረው ጊዜ እርግጥ ብዙ ነገሮች ተሰሩ፣ ያልተሰሩ ሰሩ ነገሮች አሉ። በተለይ ከተቃዋሚ ድርጅቶች ጋር የነበረው ግብግብ ነው እንጂ ሌላ ሀገር ልማት፣ የሀገር ግንባታ፣ የሰዎች የመኖር ዋስትና፣ ከቦታ ቦታ የመንቀሳቀስ ሀብት የማፍራት ሁሉ ነገሮች ሙሉ ለሙሉ ተተግብሯል ባይባልም እነዚህ ነገሮች ነበሩ። ሰዎች ሌሊት እኮ እኔ አዲስ አበባ ስሄድ እኮ ሌሊት ከባህር ዳር ተነስቼ እኮ ጎንደር ሌሊቱን ነድቼ ያደርኩበት ጊዜ አስታውሳለሁ። ከአዲስ አበባ ሐዋሳ፣ ጅማ ምንም እንትን አሁን በተለይ ጊቤ ግድቦችን ያየሁኝ ጊዜ ብዙ ጊዜ ማታ ነበር ምንም ዞር የነበረው። አሁን እንኳን ማታ ይቅርና ቀን ማይዞር
ቤንሻንጉል ትሄዳለህ?
አዎ እሱን ነው እኮ የምልህ። አንተም ብዙ ጊዜ እንደውም ቤንሻንጉል ሄደህ የሰራው ፕሮግራም አስታውሳለሁ፣ ግድቡን በተመለከተ መንገድ ላይ ሆነህ እና እንግዲህ ሌሊት ነው በኢትዮጵያ ሌሊት ነው እንግዲህ መንገድ ላይ ያድረህን ያንተን ያደረከውና እነዚህን ስትመለከተ አሁን ያ ዋስትና በሌለበት ፈተናዎች ይጠብቁናል ብለው ያሉትን ነው ቅድም ያልከው። ምን አይነት ፈተና ይጠብቅናል ከዚህ ሌላ ነው ወይንስ ደግሞ እንዲህ ነው ትሞታላችሁ ነው? እሱን እነዚህን ጠቅልለን እስኪ አድርጋቸው ከሰላም ጋር እኔና
እንግዲህ የሚጠብቁን ፈተናዎች እኔ አሁን እየፈራሁት አሁን እነሱ ናቸው የሚገሉት፣ በሰራዊቶቻቸው ነው የሚገሉት። እርስ በርሱ እንዲገዳደል ሊያደርጉት ሁሉ ይችላሉ። ከዛ በኋላ እርስ በርሱ ይዋጋል። ከዛ አዳኝ ሆነው በመሀከል ዳኛ ሆኖ ለመታየት ዳኛ መስሎ ግን ውስጥ ውስጡን እርስ በርሱ የማጋጨት ፈተና ሊፈጥሩብን ይችላሉ። ኦፍኮርስ ይሄ አልተደረገም እያልኩ አይደለም፣ ተደርጓል፣ ግን በጣም መጠነ ሰፊ። ትግራይ ውስጥ እኮ እርስ በርስ ነው ያጋጩት ሰውን፣ ኦሮሚያ ውስጥ የተለያዩ አካባቢዎች ኦሮሞ አማራን ይገላል፣ አማራው ኦሮሚያ ውስጥ ያለው ነፍሱን ለማዳን ሲል ያቅሙን ያህል ኦሮሞ ይገላል። ቤንሻንጉል ውስጥ የዛ አይነት መገዳደሎች አሉ። ግን በጣም በላርጅ በትልቁ ይሄ ሊገጥመን የሚችል ይመስለኛል። ሌላ ከተማ ውስጥ ልንራብ እንችላለን። ትላንትና ቴሌቪዥን ሲያወራ ነበር፣ ስጋና ጤፍ ተወዷል፣ የግድ በቆሎም ኃይል ይሰጣል፣ በቆሎ ብሉ ስጋ ከሌላ
ጋሻ ያልቅበት በጣም ነው።
ረሀብ ውስጥ ሊከቱን ይችላሉ። እና ከተማ ውስጥ ያለው ሰው መብላት ልጆቹ ማብላት አቅቶት ሊራብ ይችላል። እነዚህ ፈተናዎች ይመጣሉ። ትናንት ሰው በቴሌቪዥን ሳይ ትንሽ ፈርቷል። ሰዎች ምን ሊያደርጉልን ብሎ ነው የሰራው። እና የዚህ አይነት ፈተናዎች አሉብን። ያው እስሩ፣ መንገላታቱ፣ ዱላው፣ መንቀሳቀስ አለመቻሉ እየባሰ እና እኛ በእነሱ አመራር አናልፎ ኦፍኮርስ እነሱ በዚህ ስንታሽ እነሱ ግን ስልጣናቸው ላይ ሊቆዩ ይችላሉ። እና ይሄ አሁን ያለው የበለጠ አስከፊ ሆኖ ሊቀጥል የሚችልበት ሁኔታ ሊኖር ይችላል። በጣም የሚያስፈራው ደግሞ አገር በዚህ ደረጃ ስትዳከል፣ አሁንም እንዳየ ነው ዙሪያውን ማንም ነው ድንበሯን የሚደፍረው። ስለዚህ የሀገሪቱ ድንበር ራሱ በቃ ድንበር አልባ አጥር የሌለው የዱርዬ ቤት ዝም ብሎ ይሄ ልጆች ዱርዬ ልጆች ያሉበት እርስ በርስ የሚጣሉ አባወራ የሌለበት ቤት ነገር ሆኖ ማንም እየገባ የሚደፍረው ማንም እየገባ የፈለገውን እቃ ይዞ የሚወጣበት ሀገር ወደ መሆኑ ልንሄድ እንችላለን። እዚህ ጋር እኮ ነው ይውላ አሁን የአማራው እንቅስቃሴ፣ የኦሮሚያው እንቅስቃሴ፣ ሲዳማ ውስጥ ያለው፣ ወላይታ ውስጥ ያለው፣ ቤንሻንጉል ያለው፣ ጋምቤላ ያለው መናበብና የሰፊ የጋራ ነገር አላቸው። ልዩነታቸውን በኋላ ቁጭ ብሎ በውይይት ይፈቱታል። አላያንስ መፍጠር አለባቸው። አለበለዚያ እነዚህ ሰዎች እንደዚህ እያሹን እያሹን ሀገሪቷ ላያችን ላይ ልትፈርስ ነው። እና ፈተናዎች አሉ፣ አናልፋቸውም።
እሱ ነው እንትኑ፣ እሱን እኮ ዋናው ችግር ያለው ብዙ ነገር ማለት
እንግዲህ እነ ሳህለወርቅ ዘውዴ ከዘገየህ በኋላ ማወቅ ማለት ማወቅ አይባልም። አንድ ሰው ጩቤ የያዘ ሰው አጠገቡ ቆሞ ሲሞርድ ያኔ ነው መጠንቀቅ ያለበት። ሊወጋኝ ይችላል ብሎ አካሄዱን ባህሪውን አይቶ መጠንቀቅ ያለበት ያን ጊዜ ነው። ወቅቱ ደም በደም ካደረገ በኋላ ነቃውበት ብትል ምን ዋጋ አለው? እና የነ ሳህለወርቅ ዘውዴ መንቃት ኦልሬዲ የሚሆነው ከሆነ በኋላ ነው። በዚህ ጊዜ ያለ መንቃትማ አይቻልም። በቃ እና መንቃት ሳይሆን የሚባለው በቃ ውድቀቱን፣ ህመሙን በደንብ በደንብ መታመም፣ ሲታመሙ ማቃሰት እንደዛ የሚቆጠር ነው። አይኖይ ግን ማቃሰቱንም ሊተውት ይችሉ ስለነበረ
ከስምንት ወር በላይ ሆኖኛል ካወሩኝ ብለውም
ከተቋረፍኩ ዛሬ ስምንት ወር እንኳን ቢነግሩ ምን አለበት? እሱም አንድ ነገር ነበር።
አዎ ግን ምን መሰለ፣ ሁሉም ሰው አንድ ቦታ ላይ ያለው ምንድን ነው በቃ ከነገ ዛሬ ይላል ነው። እኔ መጀመሪያ አሁን በዚህ ቅበዛ መጀመሪያ ሲጀመር ፕሬዚዳንት ላድርጎ ብሎ ከኒውዮርክ ከኬንያ ሲያመጣቸው እሺ ብሎ መቀበላቸው በጭራሽ በምንም አይነት መልኩ ከአብይ ጋር የሚመጣጥኑ እውቀትም ከአብይ መንግስት ጋር የሚመጣጥ በጣም በጣም ራሳቸውን አውርደው ካሉ በጣም በጭራሽ የማይወዳደሩ ሰው ናቸው። እና አንዴ ተሳስተዋል። እንግዲህ ከእንግዲህ በኋላም እንግዲህ ዘዴ ፈልጎ ያው ፓትርያርኩን ለማንሳት እንደሚፈልገውን ያህል እሳቸውንም ሁለተኛ ተርም የሚደግሙ አይመስለኝ። እሳቸውም መድገም አልፈልግም የሚል
ሪዛይን ማድረግ እኮ በራሱ ትግል እኮ ነው።
ግን እኔ
ለምን አብሮ ይጨማል
አፍርሰው
ተናግረው መውጣት።
አሁን ያለችውን የአገሪቱን ሁኔታ ግን ተመልክተው አሁን ባለው ሁኔታ አገሪቱ ልትመራ ልትዳደር አትችልም እና ምክር ቤቱ መፍረስ አለበት ብለው ወጥቶ ቢናገሩ ነው የሚቀልኝ። ሪዛይን ማድረጋቸው ብቻ ሳይሆን ምክር ቤቱ ፈርሶ እንደገና ምርጫ መካሄድ አለበት ብሎ አንድ ቦታ ላይ እያነበብኩ መስሎኛል። የህገ መንግስታዊ ስልጣን አላቸው አንድ ቦታ ላይ እና እሱን ቢያደርጉ የተሻለ ይመስለኝ ነበር።
ግን ጠቅላይ ሚኒስትሩ ነው ያለው መሰለኝ። ግን
ጠቅላይ ሚኒስትሩም አለው ግን ነው ፕሬዚዳንት። ቆይ እስኪ የሚቀጥለው ሳምንት እሱን እናደርጋለን። በወለጋ ጊዳ እና በተለያዩ ቦታዎች ላይ አሁን መንግስት ትላንትና 30 ሰዎች ናቸው መስለኝ ተገድሎ የተባለው የአማራና ኦሮሚያ ክልል ቦርደር። ግን በፋኖ ለማሰብ የሚፈልጉ አሉ። ወደ አማራና ኦሮሞ ህብረተሰብ ተዋጊዎች ፋኖና ኦላ ሳይሆን የኦሮሞ ህዝብና የአማራ ህዝብ እንዲታኮሱ የሚፈልጉ የመንግስት አካላት አሉ። መንግስትም ይሄን ነገር ያመቻቻል ለይመስለኛል። እና በተቻለ መጠን በዚህ በተለያዩ የኦሮሞ ሚዲያዎችና እነሱን እያደረጉ ግን ነገሮች ግን ያንን የሚመስሉ ማለት ለየት ባሉበት መልክ ነው ያለውና እነዚህንስ እንዴት ታደርጋቸዋል? ምክንያቱም አሁን ህብረተሰቡን ታጠቀያሉ። ትላንትና የምን ሬዲዮን ያዳመጥኩት ጀርመን ያዳመጥኩት አሜሪካ አንዳቸው ብቻ አንድ ሬዲዮ ያዳመጫሉ። ትላንትና ከትላንት ወዲያ የኦሮሞን ህብረተሰብ ታጠቀያሉት ነው። እነሱ ደግሞ መታጠቅ አንፈልግም፣ ምክንያቱም ከታጠቅን መታጠቁ ራሳችን ሊጠብቀን ግን መታጠቁ ግን ራሳችን ሊጎዳን ይችላል፣ ምክንያቱም ሌላ ሰው ይመጣል ታጥቋል ብሎብን። አዎ
እና አይለቃቸውም ሌላው
ማለት። አዎ ይሄን እያሉ ነው። እና እንዴት አየሁሱንስ
ይሄ የወለጋው ነገር ሰው ፈተናችን ይሄ አይደለም? እንደዚህ አይነት ነገር አይተን የማናውቀው ነገር ነው። እንግዲህ 30 ሰው ነው የሞቱት። ፎቶግራፍ ኦዳት ቢ የኦላ ቃል አቀባይ እዛ ውጭ ሀገር ያለው ፎቶግራፎች ሁሉ አውጥቶ አይቻለኝ። አንዳንዶቹ የዛን ያህል አይሆንም ይላሉ፣ ግን አብዛኛዎቹ ቦታዎች ያሉት 30-31 የሚሉ ናቸው። አምስት የሚሆን አንድ እሱ አይደለም። ዋናው ነገር ምንም ሰው መሞት የለበትም። ቁጥሩ ሳይሆን ከጀርባ የማያምሩ የሚያሰሩ ነገሮች ይታያሉ። ሌላ ቅድም ፈተናዎች የሚጠብቁም ፈተናዎች ያልኩ የእርስ በርስ ግጭት፣ የህዝብ ለህዝብ ግጭት የመፍጠር ነገር አሁን የኦዳ ተርቢንም የኦነግንም መግለጫዎች አይቻቸዋሉ። የኦነግ መግለጫ በቀጥታ የፋኖ ታጣቂዎች ናቸው ነው ያለው። እና እንደውም በሀገር መከላከያ ሰራዊት የሚባሉ በብልጽግና መከላከያ ሰራዊት የሚመሩ ፋኖ የሚል ሽፋን ለራሳቸው የሰጡ ታጣቂዎች ናቸው የገደሏቸው ነው ያለው። እና እነዚህ ፋኖ በሚባለው ግን ግድያ ሲፈጸም ይሄ የመጀመሪያው አይደለም ብሎ ኦፍኮርስ የመከላከያውንም ቀዳሚው ገዳይ እሱ ነው ይላል። አሁን ምን አይነት ነገር ነው የሚፈጠረው? አማራው ኦሮሚያ ውስጥ ሲኖር በመንደርም ቢሆን የሚኖረው በተለይ ድንበር አካባቢ ማይኖሪቲ ነው። ስለዚህ ኦሮሞው ደግሞ ራሱ ኦላ የሚባለው ቡድን ጭምር ራሱ ቡድኑ ማዕት አይነት ስለሆነ ራሱ የመንግስትም ስላለ ኦላ አስደረገው በሚል ደግሞ በዚህ በኩል ደግሞ ሂዱና አማሮች እንግደሉ፣ እዛ ምዕራብ ወለጋ ቶሌ የሚባል አካባቢ እንደተደረገው ደግሞ እዛ አካባቢ ያለውን አማራ በድንገት ቤቱ ገብቶ ህጻናት ሳይቀር ሊጨፈጭፉ ይችላሉ። የዚህ አይነት ነገር እየተመቻቸ ሊሆን ይችላል። ስታየው እንደሱ ነው የሚመስለው። እና አደገኛ ነገር ነው። ከዛ እዚህ ያለው አማራ ሲመታ በዛ በኩል ያሉት ደግሞ ጊዜ ጠብቀው አመቺ በሆነ ቦታ በማንኛውም ከኦሮሚያ ጋር በሚዋሰኑበት ቦታ ጋር እየገቡ ኦሮሞዎችን ይመታሉ። በዚህ መካከል መላ ኦሮሚያ ውስጥ እና በድንበር አካባቢ ማንነትን መሰረት ያደረገ ግጭት ይፈጠራል። እነዚህ የአማራ ኤሊቶች ደግሞ አመቺ ነገር ይፈጥሩለታል። እነሱ ደግሞ መንግስትን የኦሮሞ ነው
የሚለው ና
የኔ አይደለሁም ያለው መንግስት የግድ የራሱ እያደረጉት ስለሆነ ልክ መንግስት ለአንተ አጋዥ ነኝ በሚል ይሄ ከፋኖ ጋር ለሚያደርገው ትግል አባሪው እንዲያደርገው ይደረግና ያልታሰበ ምስቅልቅል ይወጣ። ምናልባት ቁርሾ ይዞ ለዘላለም አብሮ መኖር የሚያስቸግረን ከአማራና ትግራይ የገባበት አይነት ነገር ውስጥ ወደ መግባት ልንሄድ እንችላለን። እና በጣም አደገኛ ነገር ነው። የኦነግንም መግለጫ ብዙ አደገኛ አድርገን የተመለከትኩት የኦዳ ተርቢን እንግዲህ ያው የኦላም አቋም ማለት ነው አደገኛ ነው። ስለዚህ ኦላ ወይም ሌላ ኦላ ነኝ የሚል ቡድን ወይም የማንም ይባላል ሌላ የሽመልስ
አብዲ የዚህ በአምቦ በኩል ያለው
የሚመራው እሱ እርምጃ እንዲወስዱ ሊደረግ ይችላል። እና የሌላ የዘግናኝ ደም መፋሰስ የመጀመሪያው እርምጃ ሊሆን ይችላል ብዬ ነው የማስበው። በጣም ጥንቃቄ ማድረግ ያስፈልጋል። እነዚህ የገደሉ ሰዎች ኦሮሞ ይሁኑ አማራ ይሁኑ በምን መንግስት ይሁን ምንም ባልታወቀበት ሁኔታ ምንም ምርመራ ሳይደረግ ዘለወተ ኦነግን የሚያክል ረጅም አንጋፋ የፖለቲካ ፓርቲ ነኝ ከሚልና መገንጠሌን ቼ በኢትዮጵያ አንድነት ውስጥ የአይ ፌዴሬሽን አባል ሆኜ ይኖራሉ ከሚል የማይጠበቅ ሆኖ ነው ያገኘሁት። ምክንያቱም ፌዴሬሽን ውስጥ አንድ ሀገር ሆነ ፌዴሬትድ የሆነች ኢትዮጵያ እንድትኖር የህዝብ ለህዝብ ግንኙነቱ ጠንካራ መሆን አለበት። የድሮ የታሪክ ቁርሾችንን በሀገራዊ መግባባት ሳንፈታ ሌላ ቁርሾ እየፈጠረን ይህን ማድረግ አይቻልም እና ሪስፖንስ ኃላፊነት ሊሰማው ይገባ ነበር። አልወደድኩትም። ምናልባት በቅርቡ ሌላ ከዚህ የሚወለድ አስከፊ ደም መፋሰስ ልናይ እንችል ይሆናል ብዬ ነው የፈራሁት። ፈጣሪ ይጠብቃል።
በጣም ሰው ይጠብቃል። ትግራይ ጌታቸው ረዳ ተልኮ የተረጋጋች ትግራይ መምጣት እና የፌዴሬሽኑ አካል ሆና እንድትቀጥል ማድረግ መሆኑን ገልጿል። ተቃዋሚዎች ደግሞ ስለ ትግራይ ነጻነት እያወሩ ነው። ይህ እንዴት ተባለክ? በወንጀሉ በዚህ ይሄ በዚህ እንዳለ ግን ወንጀሎች በጣም ተበራክተዋል። የኤርትራ ወታደሮች ዘረፋን ፈጽመዋል፣ ብዙ ሰዎችንም ወስደዋል። በሌላ መልኩ 300 የሚሆኑ የኤርትራ ተዋጊ የኤርትራ ወታደሮች ወደ ለትግራይ ክልል ፖሊስ እጅ ሰጡ የሚል ሰምቻለሁ። ምን ያህል ማረጋገጥ እንደማይቻል ባላውቅም ጻድቃንን ዛሬ በአንድ ቦታ ላይ ተናግሯል ያሉትን ሰምቻለሁ። እዛ ውስጥ ደግሞ ሁሉም ሰው በኃላፊነት መጠየቅ እንዳለበት ከላይ ከታች ሁሉ ችግር የሆነ ስለሆነ እሱን መቅረፍና አንድ ምንድን ነው እንደ ኮሚቴ ነገር ነው ስለኝ እንትን ማድረግ አለብን እና ሁላችንም ኃላፊነት መውሰድ አለብን ብሎ በተለይ ከአመራር ውስጥ ያሉትን ሰዎች ነው ለመትቸት የሞከረ ነው የተባለው። ትግርኛ ስለሆነ በደመኛም ተ እግረ መንገድ ላንሳልህ ብዬ ነው። እነዚህ እንዳደርገ ስብሰባ የሚቀመጣል ተውላል ህወሓት ራሱ እና እነሱ ላይ አጠር አድርገና እሱን በልልኝ። በተለይ የእንትኑ የዚህ የኤርትራው ወታደር የኤርትራው ዘረፋና ግድያ እና የዚህ ወንጀሉ የተባለው ትንሽ ከበድ ያለ ነው። እሺ፣
እንግዲህ የትግራይ ነገር በጣም ጥንቃቄ የሚፈልግ ነው። በጣም ከዘግናኝ ግጭት ውስጥ የወጣ ነው። ኢኮኖሚ ተንኮታክቷል። ሌላ አካባቢ ካለው በላይ ችግር ውስጥ ነው ያሉት። ስራ አጥነቱ ጥሪት የሌለው ህዝብ ነው። በዚህ አይነት ሁኔታ መሳሪያ በቀላሉ ሊገኝ የሚችልበት ሁኔታ ነው ያለው። ስለዚህ ወንጀሎች ሊበራከቱ ይችላሉ። ፈርሶ የተሰራ ያለ መንግስት ስለሆነ የህግ ማስከበር የፍትህ ስርዓቱን ጨምሮ በጣም ደካማ ነው። ስለዚህ ማንኛውም ጉልበት ያለው የሚመስለው ቡድን የመንግስትን ሮል ሊጫወት ብሎ የራሱ እስር ቤት ሊኖረው የሚችልበት ሁኔታ ሊኖር ይችላል። ጌታቸው ረዳ ባለፈው እንዳሉት የራሳቸው እስር ቤት ያላቸው ሁሉ አሉ ብለዋል። ለህወሓት ቀርቦ እንወያይበታለን ብለዋል። እንደዚህ አይነት ነገሮች የተፈጠሩት በጦርነቱ ምክንያት ነው። ይሄ አሁን እያስተዳደረ ያለው የሽግግር መንግስቱ ደካማ ስለሆነና ብቃት ስለሌለው ሳይሆን ጦርነቱ የወለዳቸው ያስከተላቸው አሁን የክልሉ ነባራዊ ሁኔታ የሆኑት ነገሮች የፈጠሩት ነው። ስለዚህ ዝም ብለህ ጣት ከመቀሳሰር እና የኢንትሪም መንግስቱ ላይ ከማፍጠጥ እሱም በማስጠላት ወር ሴንሴሽናል የሆኑ ነገሮችን ለምሳሌ ነጻነት የሚሏቸውን ነገሮችን እያነሳ ጎልቶ ለመታየት የሚደረገው ነገር አሁንም ያለውን ያብሰው እንደሆን እንጂ ምናልባት ክፍተት እየፈለጉ አሁንም ትግራይን ማዳከም፣ ማጥፋት፣ መልሰው ግጭት ውስጥ መክተት ስለሚፈልጉ ሰዎች ሌላ መንገድ ትከፍት እንደሆን እንጂ ምንም አታመጣም። ኦፍኮርስ ብዙዎቹ ነገሮች በተለይ ህግ ማስከበር ላይ ራሱ የመንግስት አካላት ጭምር እንደሚታማው ወታደራዊ መኮንኖችም ጭምር ሌሎቹም ኢህአዴግ ውስጥ በወጎ ስልጣን የነበራቸው እና ግሩፕ ያላቸውም ሰዎች ጭምር እዚህ ላይ ሊኖሩ ስለሚችሉ ህወሓት ራሱንና አብረውት ያሉትን መዋቅሮች በሙሉ በአግባቡ መፈተሹ አስፈላጊ ነው። ከሁሉም በላይ ግን ህዝቡ አሁን ያለው ሁኔታ ለምን እንደተፈጠረ ተገንዝቦ የመደጋገፍ ቀዳዳዎችን የመደፋፈን እንጂ የተገዳዳሪ ሆኖ የመጋጨትና የመፋጠጥ አንዱ አንዱን ያጋለጡ ትልቆ ነው ለመታየት የሚደረጉ ነገሮች በጣም አደገኞች ናቸው። አጠገባቸው የኤርትራ ጦር መኖሩን ማስተዋወስ አለባቸው።
አዎ
አሁንም ዘረፋ እየተፈጸመ ነው። ምናልባት በአንድ ጊዜ 600 ከብት ማለት ምንም ለሌለው የትግራይ አርሶ አደር ቢያንስ ከ600 ቤት ውስጥ አንዳንድ በሬ ተወስዷል ማለት ነው። በጣም ከባድ ነው። አንድ በሬ ተወሰደብህ ማለት በአሁኑ ጊዜ ኮሳሳ በሬ እንኳን ቢሆን 40,000 ብር ተወሰደብህ ማለት ነው። በሚቀጥለው ያለችዋን ጓሯዋን ከጓደኛው ከጎረቤቱ በሬ ጋር እንኳን አጣምዶ ጫር ጫር ማድረግ የማይችልበት ሁኔታ ነው የሚፈጠር። ይራባል ይባል እና እነዚህን በተጨባጭ መሬት ላይ ያሉ ነገሮች አጢኖ መረጋጋት ነው ከሁሉም በላይ የሚያስፈልገው የሚመስለኝ። በተለይ ኤሊቶቹ በደንብ ማገዝ አለባቸው። ውጭ ያሉት የተረጋጉ ናቸው ይመስለኛል። በተለይ እነዚህ ባለፈው ማንሶቻቸው ነበር የምሁራንና የባለሙያዎች ማህበር የተባለው ጥሩ የተረጋጋ አካሄድ ነው የሚይዝም ችግሩን በደንብ የተገነዘበ ይመስለኛል። እና በደንብ ተደጋግፈው ቀዳዳዎችን እየደፈኑ ቢሄዱ መልካም ነው። መዳከማቸውና እርስ በርስ መጋጨታቸውን አብይ አይወደውም ብለው እንዳያስቡ
ነው። እንደ አብይማ ትልቅ ፌሽታ ነው። እንደውም
የኤርትራ አይ ይፈልገዋል። የኤርትራ ተላላኪዎች በሙሉ ይፈልጉታል።
በጣም
ስለዚህ ትንሽ ቀዳዳ ካገኙ እሱን ያሰፉባቸዋል። ከዛ በአስገዳጅ ሁኔታ ግጭት ውስጥ የገባ እንዲመስልና መልሶ ውስጣቸው ለመግባት ሰበብ እንዲያገኙ ምናልባት ራሳቸው አልቻላችሁም በሚል የኢንትሪም መንግስትን የሚባለውን አስወግዶ አብይ የራሱን ሰዎች አስቀምጦ ሌላ ጣጣ ውስጥ ሌላ ግጭት ውስጥ የሚከትበትን ክፍተት ሊፈጥሩ ስለሚችሉ ቢጠነቀቁ
ይሻላል።
መልካም ይመስለኛል።
ጥሩ። የህዳሴ ግድብ ለፖለቲካ ፍጆታ የተሰራ ነው እንጂ ምንም ፋይዳ የለውም ብሎ ነበር ጠቅላይ ሚኒስትሩ የዛሬ 5 ዓመት ለመጨረስ 10 ዓመት 15 ዓመት 15 ዓመት ይፈጃለን ብሎ ነበረ። ከዛ በኋላ ደግሞ መረጋጋትና አንዳንድ ነገሮች ሲጀምሩ ደግሞ በ2015 ማምረት የውሃ የመብራት ኃይል ሁሉን ግድቡን ጨርሰን ማምረት እንጀምራለን እኛ ሰነፎች ተላልም ጎበዞች ብሎ የተናገሩበት ጊዜ ነበረ። አሳልፎ ለአሜሪካን የተሰጠበት ጊዜ ነበረ። አሁን ደግሞ ለአረቦች የተሰጠበት ሁኔታ አለ። የግድቡ ሂደት ከሰሞኑ በመንግስትም የዛሬ ወር እኮ የዛሬ 2 ወር ይሄ ሜሞሪ ሾርት ሜሞሪ ለኢትዮጵያ ሕዝብ የሚሉት ራሳቸው ሰው ጠቅላይ ሚኒስትሩ ራሳቸው ሾርት ሜሞሪ ነው ያላቸው። ምክንያቱም የዛሬ 2 ወር 5 ደቂቃ ነች አለች፣ በ5 ደቂቃ ነው የምንጨርሰ። የዛሬ 2 ወር አካባቢ ግድቡ ደህና ነው አሁን አንሞላም ለሌሎች አስብን ብለው ነበር። አሁን ግድቡን ሞልተን አጠናቀናል የሚል ነገር አለ።
የመጨረሻው ነው
ብለዋል። እውነትም ደግሞ በደንበኛ ለሚያዳምጥ ሰው የመጨረሻው ነው። እሱን እንትን ቀስ ብለን ሌላ ቀን እናወራለን። ግን አሁን ሁሉንም ደግሞ በሙሉ ግድቡ ለመብራት ማቅረቡ ቀርቶ ግድብ ገድበናል፣ ውሃ መጠጣት እንችላለን፣ የምንጠጣው ውሃ የመጠጥ ውሃ አለን ብለው ደግሞ ነገሩን በሙሉ እያቃለሉት ነው። የአረቡ የኤምሬቱ ሰውዬ 5000 ሜጋዋት የሚሆን የሶላር ኤነርጂ እኔ ያቋቁምላችኋለሁኝ እናንተ አባይን ተውት የሚል ነገር ይመስላለን። ጠቅላላ አርግና 4 ደቂቃ ተኩላለች። በዚች ውስጥ ጨርሳት ባትጨርሶም ጀምረውና
ባጭሩ የህዳሴ ግድብ ከአፍሪካ ህብረት ወጥቶ ወደ ኤምሬትስ ሄዷል። ኤምሬትስ በአረብ ሊግ በኩል የአረብ ሊግ የያዘውን አቋም የምትደግፍ ነች። በህዳሴው ግድብ ዙሪያ ልዩ የሚያደርገው ምንድን ነው? እሱ ኤምሬትስ ወንድሜ ነው የሚላቸው አብይ ማታለል ችለዋል። የህዳሴው ግድብ የሚይዘው የውሃ መጠን እንዲቀንስ የሚያመነጨው ኃይል እንዲያንስ ያው እሱ ኦልሬዲ ዓለም ያወቀው ነገር ነው። ከዛ በኋላ ይሄ ለመሆኑ ለሚጎዳው ጉዳት በሌላ እንደሚክሱት ቃል ገብተውለታል እና ባለፈው ጃንዋሪ ላይ 500 ሜጋዋት ከሶላር የሚያመነጭ ተፈራርመው ነበረ። አሁን በቀደም የመጡ ጊዜ ሮድማፕ 2500 ምናልባት እስከ 5000 ድረስ የሚዘልቅ የሶላር ኢነርጂ ሊያመነጩለት ነው። ይሄ ማለት ምንድን ነው? ህዳሴ ግድብ እያልኩ እንደምትንገታገተው ኃይል ከሆነ የምትፈልገው ይኸው ከሶላር አመነጭልሃለሁ ነው። እና ኩባንያው የኤምሬት የመንግስት ኩባንያ ነው የሶላር ኃይሉን የሚገነባው። ኤምሬትስ ውስጥ የመንግስት ነው ማለት የልዑላኑ እና የፕሬዚዳንቱም
የቤተሰብ ነው።
ንጉሱ አይደሉም? ንጉሱ እኮ ናቸው። ሀብቱ በሙሉ የእነሱ ነው። በሳ ራሳቸው ገንዘብ የሚያሰሩልን ነው። ይሄ ደግሞ ህዳሴ ግድቡን የግብፅን ፍላጎት ለማሟላት በቀነሰው ፋንታ ማካካሻ ነው። ስለዚህ በሌላ መንገድ የህዳሴው ግድብ ተለውጧል። በሌላ ጥቅም እና ይሄ ነው እንግዲህ ዝርዝሩ። ሰዓት
ስለሌለን እንትና ነገር የሚቀጥለው ሳምንት እንሄድበታለን። ምክንያቱም እንዴት ነው ይሄ የኤምሬቱ ሰው የተናገር አደርጋለሁ ማለት ብቻ ሳይሆን ኢጅፕቶች ግብጾች የሚፈልጉትን ነገር በእንትኑ ላይ በማን ነው በግድቡ ላይ የሚፈልጉትን ነገር የማግኘት እድላቸው በጣም እየሰፋ የመጣበት ነው። ጠቅላይ ሚኒስትሩ ደግሞ ምንም ነገር ያደርጋሉ፣ ስልጣንና ገንዘብ የሚያገኙበት እስከሆነ ጊዜ ድረስ ምንም ነገር ከማድረግ ወደኋላ የሚሉ ሰው አይደሉም።
ጦር መሳሪያ ከተሰጣቸው
በቃ እሱ ነው ኮምል። እሱ ብቻ አይደለም፣ ያንን በማድረግ አሁን ለኢትዮጵያ መንግስት ሎቢ የሚያደርግ ሎቢስት ዋሽንግተን ተቀጥሮላቸው የቀጠረላቸው ማን ነው? የኤምሬቱ ሰው ነው። እና እነዚህን በሙሉ ስትመለከታቸው አገሩ ተሸጧል ወይ ነው ወይንስ ምንድን ነው? ምክንያቱም እነዚህ ነገሮች እንዲቃል ሰው ከሌላ ነገር ነው የሚመለከተው። ተሸጠ ስንል ገንዘብ ጠቅላይ ሚኒስትሩ ስልጣናቸውን የሚያቆዩበት መሳሪያ የሚያገኙበት ጉልበት የሚያዳብሩበት ለራሳቸው ለህዝብ ሳይሆን ለሚያዳብሩበት ነገር አጋዥ እስከተገኘ ድረስ ምንም ነገር ይደረጋል፣ ምንም ነገር ያደርጋሉ። እና ይህን ነገር መታየት ያለበት ይመስለኛል። ይሄ የግድቡን ነገር ሌላም አንድ ሰው ሲናገር ያዳመጥኩት አንድ ወዳጄ የላክልኝ ቪዲዮ አለ። እሱንም እንደገና ለአንተ ምልክልህና አንተም ትመለከተዋለህ። ሰውየው የሚናገረው ራሱ ትንሽ የሚምታታ ነገር ያለ አይቼበታለሁኝ። በአጠቃላይ ግድቡ መገደቡ ገንዘብ ያመጣል። ሁን የተርባይኑ መቀነስን ጨምረ የተቀነሰበት የስራውን ቀኖች ጨምረን ብቻ አንድ በጣም የተምታታ ነገር ያልገባኝ እንዲገባኝ የምፈልገው ነገሮች አሉ። ለማንኛቸውም ሰዓታችን እዚህ ላይ ተጠናቅሏል። አድማጮች፣ ለዛሬ ያለን ፕሮግራም እዚህ ላይ ያበቃል። በሚቀጥሉ ሳምንት እስከምንገናኝ ድረስ ደህና ሁኑ። አንተንም በጣም አመሰግናለሁኝ። አዲሱ ስቱዲዮችን ላቭ 860 ኤኤም ቸክ አድርጋችሁ ጠብቁን። እንገናኛለን። Let's all rejoice in love.